ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ጥላቻና ጸብን መዝራት ወንጀል ነው።
ወደ ሌላ ሀገር ፖለቲካ ውስጥ በመግባት ዘርን ከዘር እንዲጋጭ፣ ሰዎች እንዲገዳደሉ በማድረግ ስራ ላይ መሰማራት የአሜሪካን ሕጎች አይፈቅዱም እና ያንን ሕግ ተጠቅመን በአሜሪካን ሕግ ተጠያቂ እንዲሆኑ ለማድረግ ነው እንቅስቃሴ የጀመርነው።
አቶ አምሳሉ ጸጋዬ የኢትዮጵያ አሜሪካውያን የዜጎች ምክር ቤት የሕዝብ ግንኙነት ተጠሪ ናቸው። ይዘናቸዋል። አዲስ አበባና ወንጀሎቿ
በጦር መሳሪያ የተበጀፈ ዘረፋ፣ እነዚህ 24 ቡድንና 129 ተከሳሾችን ከያዙን ቀን ጀምሮ አጋር ወንጀል ስንጉነት የጦር መሳሪያ ዘረፋው ማለት ነው።
ኮማንደር ፋሲካ ፋንታ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ናቸው። አነጋግረናቸዋል።
እሁድ ሰኔ 30 2011 ዓ ም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣
ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
እኔም ሶሎሞን አባተ ነን።
እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኢራን የኒውክሌር መርሃ ግብሮቿን በገደበው ዓለም አቀፍ ስምምነት ከተፈቀደላት በላይ ዩሬኒየም ለማዳበር ያደረገችውን ውሳኔ ዛሬ የአውሮፓ ሀገሮች በጥብቅ አወገዙት። ብሪታንያ ኢራን ከስምምነቱ የማይጣጣሙ ተግባራትን በሙሉ በአፋጣኝ እንድታቆምና አድራጎቶቿን እንድትቀለብስ አሳስባለች። ጀርመንና ፈረንሳይም ይህንኑ ጠይቀዋል። የአውሮፓ ህብረት ቀጣዩን እርምጃችንን በተመለከተ አስቸኳይ ስብሰባ አካሂደን እንነጋገራለን ብሏል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ዩሬኒየም የሚዳብረው ለአንድ ዓላማ ብቻ ነው፣ ያም አቶሚክ ቦምብ ለመስራት ነው ብለዋል። አፍጋኒስታን መካከለኛ ምስራቅ ጋዥኒ ከተማ በሚገኘው የብሔራዊ የስለላ ድርጅት ጽህፈት ቤት አቅራቢያ ታሊባን በዛሬው ዕለት ቦምብ ማፈንዳቱን የሀገሪቱ ባለስልጣናት አስታወቁ። መኪና ላይ የተጠመደው ቦምብ ቢያንስ 12 ሰው መግደሉን የክፍለ ሀገሩ የጤና ቢሮ ቃል አቀባይ አስታውቀዋል። ከ180 በላይ ቆስለዋል ነው ያሉት። የታሊባን ቃል አቀባይ ለድርጊቱ ኃላፊነት ወስደዋል። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ እሁድ በቅዱስ ጴጥሮስ አደባባይ ስርዓተ ቅዳሴ ለተገኙ ምዕመናን ሊቢያ የፍልሰተኞች ካምፕ በአየር ጥቃት ለተገደሉት ድሆችና ያልታጠቁ ሰዎች ጸሎት እናድርስ ሲሉ ተማጽኖ አቅርበዋል። ትሪፖሊ አቅራቢያ ታጁራ ላይ በተፈጸመው ጥቃት የተባበሩት መንግስታት እንዳለው ከ50 በላይ ተገድለዋል፣ 130 ቆስለዋል። ስደተኞች ና ፍልሰተኞች ሊሸሹ ሲሞክሩ በዘቦች እንደተተኮሰባቸው ሪፖርት ደርሶናል ብሏል የመንግስታቱ ድርጅት። የሆንግ ኮንግ ተቃዋሚዎች ዛሬም ሰልፍ አካሂደዋል። በሺዎች የተቆጠሩ ሰዎች በሰልፉ ተካፍለዋል። ግሪክ ከግዙፉ የገንዘብ ቀውስና ኪሳራ እንድትወጣ ዓለም አቀፍ እርዳታ ከተደረገላት ወዲህ የመጀመሪያ የሆነውን ምክር ቤታዊ ምርጫ ዛሬ አካሂዳለች። በቅርቡ በተካሄዱ የሕዝብ አስተያየት ግምገማዎች መሰረት ግራ ዘመሙ ጠቅላይ ሚኒስትር አሌክሲስ ሲፕራስ በወግ አጥባቂው ተቃዋሚ ፓርቲ መሪ ኪሪያኮስ ሚታሲኮስ ሳይሸነፉ አይቀሩም ተብሏል። በዩናይትድ ስቴትስ የብሪታንያ አምባሳደር ፕሬዚደንት ዶናልድ ትራምፕን ችሎታ ቢስና ለየት ያለ ብልሹ ባህሪ ያላቸው ሲሉ እንደገለጿቸው አንድ የብሪታንያ ጋዜጣ ዘግቧል። ዘሜል ጋዜጣ በዛሬ እትሙ በድብቅ ሾልከው የወጡ የአምባሳደሩን ማስተዋወሻ ልውውጦች ጠቅሶ ነው ይህንን የዘገበው። በመጨረሻም ፈረንሳይ ሊዮን ላይ የሴቶች ዓለም አቀፍ ዋንጫ ውድድር ዩናይትድ ስቴትስ አሸንፋ ዋንጫ ወስዳለች።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው። የኢትዮጵያ ዳያስፖራ ትረስት ፈንድ
ገጠር ውስጥ ያለው በየክልሉ በየስርቻ ያለው ደግሞ ምን ያህል የተጎዳ አለና እንድረስላቸው ነው። በቃ ጥሪያችን ይሄ ነው። ዲያስፖራዎች ሆነን እያንዳንዳቸውን እናውቃቸዋለን። ምን አይነት ችግር እንዳለ በየቦታው እናውቃለን። ያን ወገን እንድረስለት ነው። በቃ የፖለቲካ ትኩሳቱ ምኑን ትተ ነው ቀጥታ ለወገን እንድረስለት። በቃ እኛው እንድረስለት፣ እኛው እናውጣው ከዛ ካለበት መከራ። አንድ ዶላር ትንሽ ነች እዚህ ላለው ሰው። ያቺ ዶላር ደግሞ የበዛበት ካለ በእውቀቱም ሊያገለግለን ይችላል።
ሰው መሆን ምንድን ነው የሚያስፈልገው? በጎ አድራጎት ለመስራት ምንድን ነው የሚያስፈልገው? ዲያስፖራው በተለያየ መንገድ በትግሉ የተለያዩ በጎ አድራጎት ውስጥ ሁሉም ድርጅት ውስጥ እስካሁንም ሲያዋጣ ነበረ፣ ከዚህም በፊትም ሲያዋጣ ነበረ፣ ለወደፊትም ያዋጣል። ግን ይሄን ልዩ የሚያደርገው የሁላችንም ግዴታና የሁላችንም ሸክም መሆኑ ነው።
የኢትዮጵያ ዲያስፖራ ትረስት ፈንድ የህዝብ ግንኙነት ኃላፊ ወይዘሮ ሀና አጥናፉና በዋሽንግተን ዲሲና አካባቢዋ የፈንዱ ቻፕተር ሰብሳቢ ወይዘሮ ብርሃኔ ቤካ ገለቶ ናቸው። ይዘናቸዋል። አሁን ወደ መጀመሪያው ቅንብር እንዝለቅ።
ጸብ ቀስቃሽና ጥል ዘሪዎችን ሕግ ፊት ስለማቅረብ የኢትዮጵያ አሜሪካውያን የዜጎች ምክር ቤት በማኅበራዊ ሚዲያ አማካኝነት ጥላቻን የሚዘሩና ኢትዮጵያውያንን ለማጋጨት የሚሰሩ ግለሰቦችን በአሜሪካ ሕግ ፊት ለማቅረብ እንቅስቃሴ መጀመራቸውን አስታውቀዋል። የምክር ቤቱ የሕዝብ ግንኙነት ተጠሪ አቶ አምሳሉ ጸጋዬ ለአሜሪካ ድምፅ በሰጡት ቃል በጥላቻ ንግግሮች ምክንያት የሚቀሰቀሱ ግጭቶችን ለማስቀረት ከአሜሪካ ጀምረው በመላው ዓለም እንደሚሰሩ ተናግረዋል። ጽዮን ግርማ ዝርዝር አላት።
በማህበራዊ ሚዲያ ላይ የሚደረጉ የጥላቻ ንግግሮች ለኢትዮጵያ ማህበረሰብ ተግባብቶ መኖር ጠንቅ ናቸውና እሱን ለመቀነስ እንሰራለን ብለዋል የኢትዮጵያ አሜሪካውያን ዜጎች ምክር ቤት አባላት። ዴንቨር ኮሎራዶ የሚገኙትን የምክር ቤቱ የህዝብ ግንኙነት ተጠሪ አቶ አምሳሉ ጸጋይን ስለ ሁኔታው ማብራሪያ እንዲሰጡን ጠይቀናቸዋል። ምክር ቤታችሁ በአጠቃላይ ምንድን ነው የሚሰራው ለሚለው ጥያቄ ምላሽ ይሰጣሉ።
የእኛ ምክር ቤት የሚሰራው ምንድን ነው? በኢትዮጵያ ሰው ልጆች ሰብአዊ መብት መከበር፣ ተቻችም የመኖር ባህልና ሴቶቻችን ተጠብቀው የዲሞክራሲ ጮራ በኢትዮጵያ ተፈጥሮ ሴቶቻችን ጠብቀን በጋራ እንድንኖር በውጭ ሀገር በምንኖር የውጭ ሀገራትን ህግን ተጠቅመን ከዚህ በፊት እንደምናደርገው ለፉት ጊዜያቶች መብሰት በኢትዮጵያ ሲፈጠር ይቁም እንዳልነው ሁሉ አሁንም ዜጋም ለዜጋም ራሱን እንዲጠባበቅ ለማድረግ ነው የጀመርነው።
ምን አከናወናችሁ ከዚህ ቀደምና ደግሞ መቼ ነበር የጀመራችሁት?
ከሶስት አመት በፊት በኢትዮጵያ አሜሪካን ሲቪክ ካውንስል HR 128 የሚባል ሪዞሉሽን አስረቅቀን እንዲጸድቅ አድርገናል በአሜሪካን ምክር ቤት። ከዛም SR 168 የተባለውን አዘጋጅተን በዛ እየሰራንበት እንገኛለን እና በአሜሪካን ሀገር የተለያዩ ሲስተም ውስጥ ገብተን የምንሰራ ሰዎች ነን። በዚህ ተቋማት ውስጥ የኢትዮጵያን አድቮካሲ ኔትወርክ እና ሌሎች አመት ጠቅላላ በአለም ውስጥ ይገኛል። ይህንን
የጥላቻ ንግግርን የሚያሰራጩ ኢትዮጵያውያንን በህግ ተጠያቂ ለማድረግ እንቅስቃሴ መጀመራችሁን ነው ይፋ ያደረጋችሁት። እንዴት ነው ይህንን ለማድረግ የተነሳችሁት? ምንድን ነው ናሙናችሁ?
ያየናቸው ነገሮች አሉ ከዚህ በፊትም የነበሩ እና በውጭ ሀገር በተለይ አሜሪካን ሀገር ኖረን በዚህ በዲሞክራሲ ወይም ፍሪ ስፒች አለን ብለን በምንኖርበት ሀገር ላይ ህግና ስርዓትን ተከትለን መኖር ሲገባን ለሀገራችን ያውም ለመጣንበት ማህበረሰብ መልካምን ከመመኘት፣ ፍቅርን ከመመኘት፣ አንድነትን ከመመኘት ይልቅ በብሔር እየተቧደኑ፣ በክልል እየተቧደኑ፣ በግለሰብ እያደረጉ ዜጋን ከዜጋ እንዲባላ የሚቀሰቅሱ የሶሻል ሚዲያ እየተበራከቱ መምጣታቸው ሀገር ይፈርሳል ብለን ስጋት ውስጥ ገብተናል። ትላንት ዜጎች የወደቁለት ትናንትም የፈሰሰበት እና ሌሎች መስዋዕትነት የተደረገላት ሀገር ዛሬ በዚህ በእንዲህ አይነት ነገር ላይ ገብተን ህዝብን መቀጠት ለምርት ሆነው ተከስቶ ነገሩ ከማዘን ይልቅ ሳይከሰት መጠንቀቁ አስፈላጊ በመሆኑ መንቀሳቀስ እና ወደ ህግ ወስዶ እንዲህ አይነት የሚሰሩ ሰዎችን በህግ እንዲጠየቁ ማድረግ ነው እና በአሜሪካን ሀገር ፍሪ ስፒች እንዳለ እናውቃለን። ያንን ነገር ግን ለመጥፎ ነገር ማዋል የተንቀሳቀሱ ያውም ከዚህ ሀገር ሆነው የዚህ ሀገር ፉል ያላቸው ሰዎች ወደ ሌላ ሀገር ፖለቲካ ውስጥ በመግባት ዘርን ከዘር እንዲጋጭ ሰዎች እንዲገዳደሉ በማድረግ ስራ ላይ መሰማራት የአሜሪካን ህጎች አይፈቅዱም እና ያንን ህግ ተጠቅመን በአሜሪካን ህግ ተጠያቂ እንዲሆኑ ለማድረግ ነው እንቅስቃሴ የጀመረ።
ይህን እንቅስቃሴ ለማድረግ የጀመራችሁት እንደጠቀሱት በአሜሪካን ሀገር ነው። በአሜሪካን ሀገር ደግሞ የመናገርና ሀሳብን በነጻነት የመግለጽ መብት የተከበረበት አገር ነው። ስለዚህ እንዲህ ባለ አገር ውስጥ ሀሳባቸውን የሚገልጹ ሰዎችን በህግ ፊት ለማቅረብ ስትወስኑ የለያችሁት ወይም ይህንን ለማድረግ የሚፈቅድላችሁ ህግ የትኛው ነው? የትኛውን አይነት የጥላቻ ንግግር ነው በህግ ፊት ያስቀርባል ብላችሁ?
እንግዲህ በአሜሪካን ህግ በተለይ ፈርስት አመንድመንት በሚባለው ጥበቃ የማይደረግላቸው የጥላቻ ንግግሮች ተብለው የተፈረጁ አሉ። ለምሳሌ የህጻናት ፖርኖግራፊ የሚባለው የሚያጣሉ ቃላቶች፣ ሰውን ከሰው የሚያደርግና የግድያ ዛቻዎች፣ እንደዚህ አይነት እንትኖች በህጉ የተጠበቁ አይደሉም። ስለዚህ በተለይ ደግሞ ይሄንን የሌላ ሀገር ዜጋ ሆነው ወይም የዚህ ሀገር ዜጋ ሆነው በሌላ ሀገር ላይ እንዲህ አይነት አመፅን የሚያነሳሳ ወይም የሚያዋጋ ቃላት ወይም የዛቻ ነገር ላይ መጠቀም ይሄ በፈርስት አመንድመንት የሚጠበቅ አይደለም። ከዛ ተነስተን እኛ ይሄንን ህግ ተጠቅመን ኢትዮጵያ ውስጥ እንዲህ አይነት አሁን ግደለው፣ ፍለጠው፣ ሰረው፣ አቃጥለው የሚሉ ነገሮች እየበዙ ስለሆነ ያንን በዚህ ሀገር ህግ ገብተን ነው ይሄ ነገር እንዲቆም እንድንማርበትም ያደርግ ዘንድ ነው እንግዲህ እንቅስቃሴውን የጀመርነው። ይሄ እንግዲህ የህግ አግባብ የሚወስነው ይሆናል። ያንን ይሄ የተጠበቀ ነው ይሄ ያልተጠበቀ ነው የሚለውን ፍርድ ቤት ነው ሊወስነው የሚችለው። እኛ ግን የህግ ከለላ አለን እና ያንን መጠቀም እንችላለን ብለን ነው የተነሳ ነው።
ይህንን ውሳኔ ላይ ስትደርሱና ይህንን ለማድረግ ስትነሱ የወሰዳችኋቸው ቅድም ጠቅሼው ነበር ናሙና ወይም መርጣችሁ እነዚህ ክርክር ብናደርግባቸው ልንረታቸው እንችላለን፣ ውሳኔ ላይ ልናስደርስበት እንችላለን ወይም በህግ እርምጃ?
ለምሳሌ በ2012 ሚስተር ናኩማ የሚባል በካሊፎርኒያ ሀገር ላይ እንደዚህ አመፅን የሚያነሳሳ በእስልምና ሃይማኖት ላይ ያተኮረ ቪዲዮ ሰርቶ በማሰራጨት የፈርስት አመንድመንት የመናገር መብቴ ነው በሚል ጀምሮ ያም በርካታ ሰዎች ህይወትን በመቅጠፉ ሰውየው ይህንን የመናገር መብቱን አጥቶ የጥላቻ ንግግር ወይም ቀስቃሽ ወይም አመፅን የሚያነሳሳ ነው በሚል በአሜሪካን ሀገር በካሊፎርኒያ የታሰረበት ሁኔታ አለ 2012 ላይ። ከዚህ በፊትም ሌላ በ2010 በኒው ሃምፕሺር እንደዚሁ ዜጎች የፖሊስ ኦፊሰርን ወይም የተለያዩ የህግ አካላትን በመሳደብ በማስፈራራት እነዚህ ነገሮች እስከ ጠቅላይ ፍርድ ቤት ሄዶ ይህ በፈርስት አመንድመንት የተጠበቀ አይደለም የሚል ውሳኔ የተሰጠበት ሂደት አለ። ሰው እነዚህን አግባብ ተመክሮች ወስደን እና እንዲህ አይነት ነገሮችን ወደ ወስደን ህግ ትርጉም ሰጧቸው ነው እኛ እንደ ዜግነት በውጭ ሀገር የምንኖር ዲያስፖራ ለኢትዮጵያ የምንመኘው ሞትን መጣላትን ሳይሆን ፍቅርን፣ አንድነትን፣ ተቻችሎ መኖር ከዚህ የነበሩ የአባቶቻችን እሴቶች ተጠብቀው አሁንም ሁሉም በእምነቱ ተቻችሎ በሀሳቡ ተቻችሎ የሀሳብ የበላይነት ነግሶ የሚኖርባትን ኢትዮጵያ ማየት ነው የምንፈልገው እና ከእነዚህ ህጎች ተነስተን ተስፋ እናደርጋለን አግባብ
እኔ እንኳን ጥያቄ የነበረው ሌላ ነበር፣ ግን እርስዎ በተረዱት መንገድ ያመጡት ምላሽ በጣም ጥሩ ነው። የእኔ ጥያቄ ምንድን ነው? ናሙና ያልኩት ራሱ ኢትዮጵያውያኖቹ ይሄ የጥላቻ ንግግር ነው፣ ይሄንን በማድረጋቸው ሊቀጡ ይችላሉ ብላችሁ ሰብስባችሁ የያዛችኋቸው ወደ ህግ እንወስዳቸዋለን ብላችሁ ያሰባችኋቸው ሰዎች አሉ ወይ አሁን? ወይስ ደግሞ ካሁን በኋላ ከተነሳችሁበት ስራ ከጀመራችሁበት ጊዜ ጀምሮ ከዚህ በኋላ የሚናገሩ ሰዎችን ነው ለህግም ለማቅረብ ያሰባችሁት?
እንግዲህ በአሁኑ ሰዓት ይፋ አድርገን እና አሁን ብቻ ሳይሆን ከዚህ በፊት በርካታ እንቅስቃሴዎች ሲደረጉ የነበሩ ዜጋን ከዜጋ የሚያባሉ የሶሻል ሚዲያ እንቅስቃሴዎች ነበሩ። ብሔር ከብሔር እንደዚህ አይነት ነገሮች አሉ። እነዚህ በአሁኑ ሰዓት ናሙና ያልናቸው ከማህበረሰቡ የመጡልን አሉ። እሱንን ሰብስበናል። በጣም በርካታ ማስረጃዎች እየመጡልን ነው። ሰው እነሱን ማስረጃዎች ይዘን ወደ ፍርድ በመሄድ እንቅስቃሴ ጀምረናል ማለት ነው። እና ሰዎችን እነዚህ እነተለይ ናቸው የሚል አይደንቲፋይ አላደረግንም። በርካታ ማስረጃዎች እየመጡ ነው። እነሱ ምን ያህል ትክክል ናቸው አይደሉም የሚሉትን ይህንን ወደ ፍርድ ቤት ሊወስድልን የሚችለው የህግ ቡድን ካየ በኋላ ይሄ በፈርስት አመንድመንት የተጠበቀ ነው ያልተጠበቀ ነው የሚለውን እነዚህን ሁሉ መርምሮ ይወስዳል ማለት። ስለዚህ በጣም በርካታ እኔ በእርግጠኝነት ንገርሽ ከአምሳ በላይ የቪዲዮ እና የስክሪንሻቶች እነዚህ ነገሮች መጥተውልናል። ሰው ይህንን የሚወስነው እንዳልኩሽ የሚቋቋመው የህግ ቡድን ነው ማለት ነው። እና ሰዎችን እንደዚህ ለይተን ከሌ ናቸው የሚል ድረስ አልደረስንም ማለት ነው።
ይሄ የጥላቻ ንግግር በሚል የሚመደበው ዛቻ ማለት ገልሃለው፣ ህይወትን አጠፋለው፣ ወይም እንጋደላለን፣ ከዛ አንድን ብሔር ከአንድ ብሔር ጋር ማህበረሰብን ከማህበረሰብ ማወዳደር፣ የኔ ይበልጣል፣ እንደዚህ አይነት በቀጥታ ውጤታቸው ጸብ አጫሪ የሆኑ ድርጊቶችን ነው የጥላቻ ንግግር ብለው የሚፈርጇቸው ባለሙያዎች። እነዚህ ደግሞ በተለያየ ቋንቋ በተለያየ አገላለጽ የሚሰራጩ ናቸው። ስለዚህ የእናንተ ይሄ የሚቋቋመው ቡድን በምን ላይ የተመሰረተ ነው? በአንድ ቋንቋ ላይ የተመሰረተ ነው? የሁሉንም ቋንቋዎች የሚዳስስ ነው? የቪዲዮንም የድምጽንም? እንደገና ደግሞ ማንነታቸውን ደብቀው ደግሞ ይህንን የሚያደርጉ አሉና ምን ያህሉን ነው ለማዳረስ ያሰበው?
በጣም ሰፊ ነው። ይሄንን ስናደርግ ምንም ነገር የቋንቋ ገደብ የለውም። ሁሉንም የማስተርጎም ስራ ይኖርብናል። ወንጀሉ የተፈጸመው ለአንድ ማህበረሰብ ወይም ለአንድ ሀገር መጥፋት ከሆነ ድረስ የትኛውም ቋንቋ ቢጠቀሙ፣ በኦሮሞኛ ቢያወሩ፣ በትግረኛ ቢያወሩ፣ በአማርኛ ቢያወሩ፣ በየትኛውም ነገር መልእክቱ ማህበረሰቡ ዘንድ ገብቶ አመፅን እስካነሳሳ፣ ግድያን እስካበረታታ፣ እነዚህ ነገሮች እስካደረገ ድረስ ገደብ የለውም። በየትኛውም እነዚህ ነገሮች ሁሉንም የምናይበት ሂደት ነው ያለው ማለት ነው። ስለዚህ በዚህ ረገድ የሚቋቋመው እንትን ያው ከኢትዮጵያኖች ድጋፍ እንፈልጋለን። እነዚህ የተሰበሰቡ ማስረጃዎች በምስልምና ትክክለኛ የሆኑ ዛቻዎችን የሚለይበት ነገር እንመሰርታለን ማለት ነው። ከዛ ባሻገር የፌክ ወይም የውሸት ስም ተጠቅመው የሚሄዱ ሰዎች ደግሞ ይሄንን ለምሳሌ ቀጥታ ለሶሻል ሚዲያ ሪፖርት በማድረግ እነዚህን ሰዎች አይደንቲፋይ እንዲያደርጉ ካልሆነ እንዲዘጉ በማድረግ ተያያዥነት ያለው ስራ እንጀምራለን ማለት ነው። እና በዛን አይነት ስራ ነው እንግዲህ ለመንቀሳቀስ የፈለግነው።
ይሄን ነገር ስትሰሩ እንግዲህ አሜሪካን ሀገር ነው እናንተ ያላችሁት፣ የአሜሪካን ሀገርን ነው የምንሰራው ብላችኋል። እና ይሄ እንደዚህ ያሉ የጥላቻ ንግግሮች ግን ከአሜሪካን ሀገር ብቻ ካሉ ሰዎች የሚሰራጩ አይደሉም። ከኢትዮጵያም በተጨማሪም ከአውሮፓ፣ የመካከለኛው ምስራቅ ሀገራት፣ አፍሪካ፣ ሁሉም ማለት ሳይሆን ያው በመላው ዓለም ከሚገኙ ኢትዮጵያውያን ወደ ኢትዮጵያውያን የሚተላለፍ መልእክት ነው። እና የአሜሪካኑ ብቻ ላይ ከሆነ የምትሰሩት ተመጣጣኝ የሆነ ነገር ለማምጣት እንዴት ነው የምታዩት?
በነገራችን ላይ አንድ ነገር እንደው ቅድም የረሳሁት ነገር ይሄ ሁሉም ሰው ይሄን ያደርገዋል የሚል እምነት የለንም። በጣም ጥቂት የሆኑ ግለሰቦች ናቸው በዜጎች ላይ የምንሳሳት ዛቻ የሚፈጽሙ ማለት ነው። እንደው ሁሉ ዲያስፖራ ነው የሚል ነገር እንዳይመስል በዛ አጋጣሚ ተጠቅሜ ላስተካክል። ከዛ ባሻገር ግን ይሄ አሁን የተጀመረው እንቅስቃሴ እኛ የምንገኘው አሜሪካ ነው፣ ህጉን የምንጠቀመው በአሜሪካን ሀገር፣ ሰዎችንም መክሰስ የምንችለው አሜሪካ ውስጥ ያሉ ሰዎችን ብቻ ማለት ይሄ የእኛ ኔትወርክ ኢትዮጵያን አሜሪካን ሲቪል ካውንስል ከኢትዮጵያን አድቮኬሲ ኔትወርክ ጋር ሆኖ በዓለም የሚንቀሳቀስ ድርጅት ነው። ቀጣይ የሆኑ ለምሳሌ በቅርቡ በእንግሊዝ እንጀምራለን ብለን ተስፋ እናደርጋለን። የየሀገሩን ህገ መንግስት የሚፈቅድልንን አጋጣሚ ተጠቅመን ለመንቀሳቀስ ነው የምንፈልገው። አሁን ግን የመጀመሪያ ሙከራ ወይም ስራ የምንጀምረው በአሜሪካን ሀገር የአሜሪካን ህግ በሚፈቅድልና አሜሪካን ውስጥ ኖረው በወገኖቻቸው ላይ ዛቻ፣ ግድያን እና ሌሎች ውሸት የሆኑ መረጃዎችን የሚያቀብሉ ሰዎች በአሜሪካን ህግ ነው መዳኘት የምንችለው። እና የጀመርንበት ምክንያት እዚሁ ላሉ ሰዎች ነው። እና በርካታ ከዓለም አካባቢ ነው የሚመጣው ጥላቻ፣ ምንም ጥያቄ የለውም። ግን የእኛ የክልል ወይም እዚህ ያለንበት የህግ አካባቢ አሜሪካን ሀገር ብቻ ነው እንትን የሚያደርገው። ስለዚህ የአሜሪካን ህግ ተጠቅመን ነው እንትን የምናደርገው። እንደውም ሌላው ሀገር ላይ ያ ነገር ባይሆን ደስ ቢለንም ማለት ግን ከዚህ ሰው ተምሮ ምናልባት ጥንቃቄ እንዲያደርግና ሰዎችም ከዚህ ተምረው እንዲህ አይነት ድርጊት መፈጸም እንዲቆጠቡም ይረዳል ለተቀረው ዓለም ብዬ አስባለሁ።
ከኢትዮጵያ መንግስት የቀረበላችሁ ጥያቄ ኖሮ ነው እዚህ እንቅስቃሴ ውስጥ የገባችሁት ወይስ በራሳችሁ ተነሳሽነት ነው? ከኢትዮጵያ መንግስት ጋር በአጠቃላይ ያላችሁ ግንኙነት ምን ይመስላል? በዚህ ጉዳይ
እኛ ምንም አይነት ግንኙነት የለም። ይህን እንቅስቃሴ ጀመርን አሁን አይደለም። በነገራችን ላይ ባለፈው ማርች አካባቢ ላይ መጋቢት አካባቢ ላይ በኢትዮጵያ በዘር ላይ ያተኮረ የፖለቲካ ስርዓት ይወገድ ብለን ዘመቻ ጀምረን በዛ ሰዓት ላይ የምንፈራው ነገር ሰው እርስ በርሱ እንዳይባላ እንደዚህ በሶሻል ሚዲያ ጥላቻን እንዳንነዛ እና እነዚህ ነገሮች በማስተማር የጀመርነው አሁን አይደለም። ለምን እና የኢትዮጵያ መንግስት ምናልባት ያየው አሁን ይሆናል ጉዳቱ። ምክንያቱም ጉዳቱ እየደረሰ ሲመጣ አባኗቸው ይሆናል። እኛ ግን የጀመርነው ቆይቷል፣ ይሄ ነገር እንዳይከሰት በጣም ጥንቃቄ ባለበት ሰው ተከባብሮ እንዲኖር እንዲቻቻል የጀመርነው ቃሴ የቆየ ነው። ከዚህ በፊትም HR 28 አድርገናል። ለኢትዮጵያ ህዝብ ነው የምንሰራው፣ ለማንም እንትን አይደለም የምንሰራው፣ በኢትዮጵያ መልካም ነገር እንዲመጣ ነው። ስለዚህ አሁንም ቢሆን ከመንግስት ጋር ምንም አይነት ግንኙነትም አላደረግንም። ይሄ ቀድሞ የጀመርነው ስራ ነው። መንግስትም ቢሆን የሰብአዊ መብት ጥሰት በሚያደርግበት ሰዓት ከዚህ በፊት እንደተቃወም ነው አሁንም እንቃወማለን። ጥሩ ሲሰራ ጥሩ እንደግፋለን ማለት ነው። ምንም አይነት ግንኙነት የለንም ለማለት ነው ባጭሩ።
ለሰጡን ማብራሪያ በጣም እናመሰግናለን አቶ አምሳሉ ጸጋዬ።
በጣም እኔም ይሄንን እድል ስለሰጠሽን እውነት በጣም በጣም እናመሰግነው። እግዚአብሔር ይስጥልን። እንግዲህ ኢትዮጵያ ለዘላለም ትኖር፣ አንፈርስም ነው የምለው። አመሰግናለሁ።
የኢትዮጵያ ዳያስፖራ ትረስት ፈንድ EDTF የኢትዮጵያ ዳያስፖራ ትረስት ፈንድ የሚል ስያሜ የተሰጠው በምሕፃር ኢዲቲኤፍ ተብሎ የሚታወቀው የኢትዮጵያውያንና የትውልደ ኢትዮጵያ ግዩራን የሀገር ድጋፍ ማሰባሰቢያ መርሃ ግብር የግንኙነቶች ኃላፊ ወይዘሮ ሃና አጥናፉ ዩናይትድ ስቴትስ ውስጥ ሰንብተዋል። አትላንታ ጆርጂያ ላይ ሲካሄድ በከረመው በሰሜን አሜሪካ የኢትዮጵያ የስፖርትና የባህል ፌዴሬሽን ዓመታዊ ክብረ በዓል ላይም ተገኝተዋል። እርሳቸውና የኢዲቲኤፍ የዋሽንግተን ዲሲና አካባቢዋ ቻፕተር ሰብሳቢ የሆኑትን ወይዘሮ ብርሃኔ ቤካ ገለቶን በስልክ አነጋግሬ ቀደም ሲል የቃለ መጠይቁ ሁለት ክፍሎች በዜናና ሰፋ ባለ ዝግጅትም ተስተናግደዋል። የመጨረሻውን ክፍል ቀጥሎ ላሰማችሁ። ለመሆኑ ኢዲቲኤፍ አሁን ስላለበት ሁኔታ ኢትዮጵያ ውስጥ ያለው ስሜት ምንድን ነው? ወይዘሮ ሃና ይናገራሉ።
አዲስ አበባ ላይም በደንብ እናገኘዋለን። ለምን አዲስ አበባ ላይ ሳይሆን በአብዛኛው እየሰራን ያለ ነው ውጭ ሀገር ያሉ ዳያስፖራዎች ላይ ስለሆነ እየሰራን ያለ ነው።
ወደዛ መልሳለሁ፣ ወደ ሌሎቹ ብዬ ነው።
በማህበራዊ ገጻችንም ምንም ይደርሰናል። እውነት ነው፣ ትክክለኛ ጥያቄ ነው። እንደምናስበው አልሄደም። ምን ያህል ይሄድ ነበረ ብለን ባሰብነው በገመትነው መስመር እየሄደ አይደለም። ያ ግን ወይዘሮ ብርሃኔ ከተናገሩት የምጨምረው ነገር ምንድን ነው፣ ስሙ ራሱ ትረስት ፈንድ ነው። ትረስት በእምነት የሚመጣ ማለት ነው። ያን እምነት መቼ ነው የሚያገኘው ብለን ነው ዳያስፖራውን መጠየቅ የምንችለው። እና ምናልባት እንደ እኔ እምነት እንደ ሴክሬታሪያቱም እምነት መናገር የምችለው ምንድን ነው፣ እምነቱን ማሳደር መቻል አለብን እኛ መጀመሪያ። ምናልባት አንድ ፕሮጀክት በማሳየት ሊሆን ይችላል። ለካ ገንዘባችን አልጠፋም፣ ለካ ገንዘባችን እውነትም ለድሃው ወገናችን ደረሰ፣ እንደዚህ የሚለውን እምነት ማሳደር መቻል አለብን። ትረስት ሲያደርጉን በምንፈልገው መጠን በምንፈልገው ፍጥነት እያደገ እየጨመረ ይሄዳል የሚል እምነት አለኝ። እና ምናልባት ሁለት ነገር መልሰው ወይዘሮ ብርሃኔ እንደተናገሩት የሚያያይዘው ነገር አለ። ዲያስፖራው ምንድን ነው የሚያያይዘው? አንደኛው መጀመሪያ ጠቅላይ ሚኒስትሩ ስለሆነ ይሄንን ሀሳብ ያመነጩት አሁንም የመንግስት ነው የሚሉ መንግስት የሆነ ጥፋት አጠፋው የሆነ ደስ የሚል ነገር ሰራ ሲባል ከፍ የማለት ዝቅ የማለት እንደዛ ነገር አለ። እንደ ሴክሬታሪያቱ በዋናነት መናገር የምፈልገው ነገር ግን ምንድን ነው፣ ይሄ በፍጹም ከመንግስት ጋር የተገናኘ አይደለም። ሀሳቡን መጀመሪያ ጠቅላይ ሚኒስትሩ ቢያነሱትም አሁን ግን ሴክሬታሪያቱ ሙሉ ራሱን ችሎ እየሰራ ያለው ቦርድ ነው የሚያስተዳድረው። ከመንግስታዊም ይሁን ከሌሎች የፖለቲካ ድርጅቶች ተሳትፎ ፍጹም ንጹህ መሆኑን ምንም ተጽዕኖ እንደሌለበትና በነጻነት እየሰራ ያለ መሆኑን ለመናገር ነው የምፈልገው። እና ዳያስፖራዎች በጣም እምቅ ኃይል አላቸው። በጣም የሚገርም ታሪክ መቀየር ቢችሉ ነው የሚሆነው። እና አላማችን ግን አንድ ብቻ እንዲሆን ነው። ለዳያስፖራዎቹ ማስገንዘብ የምንፈልገው ነገር ምንድን ነው፣ በማንኛውም የፖለቲካ ስርዓት ውስጥ ለጎስቋላው በቃ ለምስኪኑ ህዝባችን ብቻ በችግሩ መድረስ ነው። እና መጀመሪያ ሰለሞን አንተ እንዳልከው በጣም ኃይለኛ ተነሳሽነት አሳይቶ ነበረ። ህዝቡም ወገኑም አገር ውስጥ ያለው ያንን ቃሉን ሰምቶ ነበረ። እውነት ሊደርስልን ነው የሚለውን ሰምቶ ነበረ። እና ምናልባት መልሶ ሲቀዛቀዝ ደግሞ እንደገና ቅስም የመስመር ያህል እንዳይሆንብን እንፈራለን። ያ እንዳይሆን ግን ሁለቱን ለይቶ ፖለቲካና ልማቱን በጣም የተለያየ ነገር እንደሆነ አስቦ በዓለም ዙሪያ ያለውን ዳያስፖራ የምንጠይቀው ምንድን ነው፣ ቢያንስ አንድ ሰው አንድ ዶላሩ መስጠት ቢችል የወገኑን ህይወት መቀየር ይችላል። ይህን ሙሉ በሙሉ በተጠያቂነትም በግልጽነትም እያንዳንዷ ሳንቲም የት እንደገባች ሙሉ ለሙሉ በድረ ገጻችንም ይሁን በማህበራዊ ገጾቻችንም ይሁን ኦዲት ፕሮፌሽናሊ እውቀት ባላቸው ሰዎች ኦዲት እየተደረገ ሪፖርት የምናደርገው ነው የሚሆነው። ከዚህ በፊት የሚፈሩት ነገር ነበረ ትረስት ላይ መለ መልሼ እሄዳለሁኝ። ከዚህ በፊት እንዲህ ተደርጎ ምናልባት አንዳንድ ስህተቶች የተፈጠሩ ነበሩ፣ አሁንም ሊፈጠር ይችላል፣ የለም አይሆንም፣ እንደዛ ሊል ይችላል፣ የለም ያ እንዳይፈጠር ሲታገሉ የነበሩ ናቸው አድቫይዘሪ ካውንስል የምንላቸው የአማካሪ ምክር ቤቱ። ያ እንዳይፈጠር ሙሉ ለሙሉ በየሳምንቱ እየተገናኙ ጊዜያቸውንም ሁሉ ገንዘባቸውን መስዋዕት እያደረጉ እኛንም እየመሩን እየመከሩን ነው እና ያሉት በግልጽነት እንሰራለን፣ በግልጽነት እናሳያቸዋለን። ግን አላማችን ምንድን ነው? መጀመሪያ መዋቅሩን ነው እኛ የምናቆመው። መዋቅሩን በምናቆምበት ጊዜ ደግሞ ወይዘሮ ባህሪ እንደገለጹት የአስቸኳይ ጊዜ እርዳታ ላይ፣ የምግብ እርዳታ ላይ፣ የገንዘብ እርዳታ ላይ አይደለም ኢዲቲኤፍ ያተኩራል ብለን የተነሳ ነው። እነዛ መፈናቀሎች በሚኖሩበት ጊዜ መዋቅሮችም ሊዛቡ ይችላሉ እና እነዚያ የፈረሱ መዋቅሮች ላይ ግን ኢዲቲኤፍ ይሰራል። ሌላ ምናልባት እዚሁ ላይ የምጨምረው ምንድን ነው፣ ዳያስፖራው ምንድን ነው የሚፈልገው? እኛ ሴክሬታሪያቱ ሙሉ ለሙሉ አገልጋይ ነው፣ የህዝቡ አገልጋይ ለመሆን ነው፣ የዲያስፖራው አገልጋይ ለመሆን ነው እዛ ተመርጠን የተቀመጥ ነው። በምናገለግልበት ጊዜ ደግሞ ዲያስፖራው ምን እንደሚፈልግ መጠየቅ እንፈልጋለን። ያንን መጠይቅ በማህበራዊ ገጻችንም በኢሜይልም ወደ 22,000 ዶነሮች አሉ፣ ለእነሱ ሁሉ ልከናል። ምን ላይ ነው እንድንሰራላችሁ የምትፈልጉት? የሰጣችሁን ገንዘብ እስከ ዛሬ ድረስ ሙሉ ለሙሉ ተቀምጧል፣ 5 ሳንቲም አልተነካም። ምን ላይ እንስራ ብለን በምንጠይቃቸው ጊዜ የመለሱልን ወደ 3100 ሰዎች መልስ ሰጥተውናል። ከ3000 ውስጥ 70% በላይ መጀመሪያ እንድንሰራለት የፈለገው የመጠጥ ውሃና የጽዳት አገልግሎት ላይ ስሩልን ያለው፣ ከዛ በማስከተል ጤና ላይ ስሩልን ያለው ወደ 60%፣ ከዛ ወደ 40% ትምህርት ላይ ስሩልን ያለው፣ ከዛ በማስቀጠል ነው በርስ በርስ ግጭት የተፈናቀሉ ዜጎችን መልሳችሁ አቋቁሙልን አቋቁሙልን ነው እንጂ ቀይ መስቀል እንደሚሰራ ወይም ሌሎች የግብረሰናይ ድርጅቶች እንደሚሰሩት አስቸኳዩ ላይ አይደለም አሳርፉልን ያሉት። እና የእነሱንም የዲያስፖራውንም መጠይቅ ወስደናል። በየክልሉ እየዞርንም አነጋግረናል። እስካሁን ድረስ 3 ክልሎች ሄደናል። ምናልባት ሴክሬታሪያቱ ከተቋቋመ ገና የአንድ ወርና የሁለት ወር እድሜ ነው ያለው፣ ግን በዚህ ጊዜው 3 ክልሎች የኦሮሚያን፣ ጅጅጋንና የአማራን ክልል ሄደን አነጋግረናል። ይሄን የምናደርገው አሁንም ከመንግስት ጋር ቀጥታ ለመስራት ሳይሆን የተጠኑ ፕሮጀክቶች ስላሉ ጥናት በማጥናት እንደገና ጊዜ እንዳናጠፋ በየክልሉ እየዞርን ምንድን ነው ሀገራችሁ ላይ የቸገራችሁ፣ ምንድን ነው እዚህ ክልል ላይ ምንድን ነው ወደኋላ የጎተተን፣ ምን ላይ በቅድሚያ እንስራ ብለን ከጤናውም ከትምህርቱም ከተለያዩ አገልግሎቶች ጋር ተነጋግረናል። ሰፊ ውይይት አድርገናል እና አሁን ቀጣይ ስራችን ምን ላይ እናውለው? ፍላጎቱን የህዝቡንም ሰምተናል። በየሴክተር መስሪያ ቤቱ ያለውንም በመንግስት በኩል ያለውንም ችግር ሰምተናል። ኮል ፎር ፕሮፖዛል እንለዋለን። ፕሮፖዛላችሁ ፕሮጀክቱ እንገባለን ማለት ነው።
መቼም ወይዘሮ ሀና ወይዘሮ ብርሃኔም ይሄ የኢትዮጵያ ዳያስፖራ ትረስት ፈንድ በፖለቲካ ጉዳዮች ውስጥ ገብቶ ፖለቲካ ይስራ ብሎ ወድቆ መንግስት ይምራው መንግስት እንደፈለገው ያድርገው የሚልም ሀሳብ የለም በዛው መጠን። ነገር ግን ህዝብና መንግስት፣ ህዝብ ስል በውጭም የተበተነው በሀገር ውስጥም ያለው አንድ ላይ ማለት ነው፣ አንድ ላይ ሆኖ ከመንግስት ጋር ተጣጥሞና ተግባብቶ የመስራቱ ነገር ብዙ ውጤት ሊያመጣ እንደሚችል፣ ፈጥኖ ወደፊት ሊያራምድ እንደሚችል ማንም የሚጠራጠር የለም። ስለዚህ ጠቅላይ ሚኒስትሩን ጨምሮ የመንግስት ባለስልጣናት ምን ያህል ትኩረት ነው የሚሰጡት? ምን ያህል ነው ቀርበው ይህንን ሁኔታ የሚከታተሉት? ወይዘሮ ሀና
ነው በጣም በቅርበት ነው የሚከታተሉት። ቦርዱ ለመቋቋም እርግጥ ትንሽ ጊዜ ፈጅቶብናል፣ ትንሽ ስራው ላይ አዘገየን የምለው ያ ላይ ነው። ሌላው ግን በሙሉ የገንዘብ ሚኒስቴር፣ የትምህርት ሚኒስቴር፣ የጤና ሚኒስትሮች ሁሉም በቅርበት አብረውን ይሰራሉ። የውጭ ጉዳይ ሚኒስትሮች፣ የዲያስፖራ ዳይሬክተሮቹ ሁሉ በቅርበት ከኛ ጋር ይሰራሉ። ያም በቅርበት ይሰራሉ በምንልበት ጊዜ ሴክሬታሪያቱ ምን ላይ ነው መስራት የምትፈልጉት የሚለውን ነገር እኛ ከአማካሪ ምክር ቤቱ በሙሉ 17 አሜሪካን ሀገር ካሉት ጋር እየተማከርን ይሄን ላይ ነው መስራት የምንፈልገው ብለን ያወጣናቸው መስፈርቶች አሉ። ያንን በቅድሚያ ለዳይሬክተሮች ቦርድ ነው ያቀረብ ነው። እሱ አሁን ከ3 ሳምንት ሰፊ ኃይለኛ ውይይትና ክርክር በኋላ የለም ይሄ ይሻላል፣ የለም ይሄ ይቅር በሚል ከተወያየን በኋላ ያ ነገር ጸድቋል። ከዚህ በኋላ አሁን ወደ ትግበራ ነው የምንሄደው። ወደ ትግበራ በምንሄድበት ጊዜ ግን ከብዙዎቹ ጋር በየክልሎቹ ስንዞር እንዳልኩት ተነጋግረናል። የጠቅላይ ሚኒስትር ጽህፈት ቤቶችንም አንዳንድ ጊዜ በሚያስፈልጉ ሁኔታዎች ላይ እየተነጋገርን ያለ ነው። እዚህ እንሂድ፣ እዚህ እንስራ የሚል የፈቃድ ነገር ሳይሆን የተቃና እንዲሆንልን፣ መንገድ ሁሉ የተስተካከለ እንዲሆንልን፣ እውነትም ዳያስፖራው ድምፁ ይሄን ነው የሚፈልገው፣ እዚህ ላይ መስራት ነው የሚል ያለ ነው። ያን በምንሰራበት ጊዜ ድጋፋቸው አልተለየንም። ግን ይሄን ስሩ ይሄን አታርጉ የሚል ግን ምንም አይነት ተጽዕኖ ግን የለብንም። በነጻነት በምንፈልገው መንገድ ነው እስካሁን ድረስ ያለውን እየሰራን ያለ ነው። ቀጣዩንም ምንም ጥርጥር አይኖረኝም። ለምን ጠቅላይ ሚኒስትር ጽህፈት ቤቱም ጠቅላይ ሚኒስትሩ ሙሉ የተናገሩት ነገር ህዝቡ እንዲደገፍ ነው። በጣም አንጀት የሚበላ ምስኪን ህዝብ ነው የሞላው። እንደዚህ የተለያየ አጋጣሚ እየዞርን በምንሄድበትና በምንመለከትበት ጊዜ
ኦሽታራ ላይ የወደቁት ልጆች ተመለከታለ። ህፃናት ላይ ነው በአብዛኛው ወደ 77% ህፃናት ላይ ነው ሰሩልን የተባለው። እነዛ ህፃናቶችን ዞረን ስንመለከት አንድ ትምህርት ቤት የገጠመኝ እኔ ራሴ ምሳሌ አለ። በሌላ የስራ አጋጣሚ ተማሪዎችን ለመርዳት በሄድንበት ጊዜ እባኮትን ብለን ለርዕሰ አስተዳደሩ ጎበዝ የተባሉትን ተማሪዎች ይዘው ጠብቁን፣ እነሱን ነው በዋናነት እንደዚህ የዲክሽነሪም የምንም እርዳታ የምናደርገው ነገር ነበረ፣ እኔ ገንዘብም የደብተርም የመጽሐፍም እና ጠብቁን አለን። ባሉን ቀን ሄደን ለማስረከብ በምንሄድበት ጊዜ ግን አብዛኛው ጎበዝ ያልናቸው ተማሪዎች እዛ ቦታ ላይ አልነበሩም። እንዴ የሚዋሹንም መሰለን፣ ጎበዝ ተማሪ አንደኛ ሁለተኛ ይወጣሉ ያሉ ሰዎች በሙሉ የሉም። ታዲያ ለምን ቀሩ? በዚህ ጊዜ ቀጥረው እንደዚህ ስንላቸው አይ ልጅ ያብለው እንባቸው ሁሉ እንደ መምጣት ጎንበስ አሉ። ምንድን ነው የሆነው ብዬ በጣም እንደ አስረግጬ ስጠይቃቸው ዛሬ ገብርኤል ነው እንደዚህ ነው አሉ። የአመቱ ብቻ ያ ነው ማለት እነዚህ ተማሪዎች በሙሉ ሄደው ይለምናሉ። ዛሬ ለምነው በሚያገኙት ገንዘብ ነው ቤተሰባቸውንም እናታቸውንም ራሳቸውንም ትምህርት ቤት ማከናወን ማስኬድ የሚችሉት። ስለዚህ አልሆነልኝም፣ በቃ በዚህ ቀን ማስቀረት አልቻልኩም፣ ገንዘብ ነው የወር የአመት ገበያቸውን ነው ማስቀርባቸው አሉ። እነዚህ አንደኛና ሁለተኛ የሚወጡ ተማሪዎች እየለመኑ ነው የሚማሩት። እናታቸው አይነ ስውር ነች፣ እንትነው ጉልት ሻጭ ነው፣ እንዲህ ነው እንዲህ ነው እያሉ የእያንዳንዳቸውን ታሪክ ነገሩን። እንባ በንባ ሆነን የወጣ ነው ሁላችንም። እና እነዚህ ልጆች እንድረስላቸው ነው በቃ፣ ሌላ አይደለም ጥሪያችን። ህጻናት ላይ እንስራ ካልን ከተማ ውስጥ ያለውን ህጻን ነው ይሄን የምናገረው። አሁን ገጠር ውስጥ ያለው በየክልሉ በየስርቻ ያለው ደግሞ ምን ያህል የተጎዳ አለ። እና እንድረስላቸው ነው በቃ ጥሪያችን ይሄ ነው በቃ። ፈረንች ወር የውጭ ዜጋ ለማያውቀው ህዝብ መቱ ይረዳል፣ የማያውቀውን ወገኑን ይረዳል፣ የማያውቀው እናቱን ይረዳል። እኛ ዲያስፖራዎች ሆነን እያንዳንዳቸውን እናውቃቸዋለን። በአብዛኞቻችን ከገጠር ይወጣንን እና ምን አይነት ችግር እንዳለ በየቦታው እናውቃለን። ያን ወገን እንድረስለት ነው በቃ። የፖለቲካ ትኩሳቱ ምን እንትተ ነው ቀጥታ ለወገን እንድረስለት በቃ፣ እኛው እንድረስለት፣ እኛው እናውጣው ከዛ ካለበት መከራ። አንድ ዶላር ትንሽ ነች እዚህ ላለው ሰው፣ ያቺ ዶላር ደግሞ የበዛበት ካለ በእውቀቱም ሊያገለግለን ይችላል። የሚገርም ትምህርት ነው የሚያስተምሩን እዚህ ያሉ ዲያስፖራዎች፣ እንዲስሩ እንዲያርጉ እያሉ ቮለንቲርስ የምንላቸው በነጻ አገልግሎት እንዲሰጡን አሉ።
በጎ ፈቃደኞች
ሞልተዋል እዚህ። አሁን ዌብሳይቱ ላይ የገቡ እኔ በዚህ ለመርዳት እችላለሁ፣ እኔ በዚህ ለመርዳት እችላለሁ እያሉ ከዌብሳይታችን ጀምሮ ከማህበራዊ ገጾቻችን ጀምሮ ሁሉን በነጻ ነው የሰሩልን። አንድ የማስታወቂያ ስራ እንስራ ስንል በነጻ ነው የሚሰሩልን። ያንን በገንዘብ ብተምነው እንደውም የተለገሰው እርዳታ ምን ያህል ደርሷል ማለት እንችላለን። ያን በእውቀታቸውና በጊዜያቸው የሚሰጡንን እንደውም አልደመር ነው ማላባዛ ነው። እና ለወገን እንድረስለት ነው በቃ። ልመና ይብቃን፣ ነጩን ጥቁሩን የውጭን ዜጋ መለመን ይብቃንና ማድረግ እንችላለን። ከተሰባሰብን በአንድ ላይ በጣም ለውጥ ማምጣት እንችላለን። እኛ ጊዜያችንን ሁሉ አውጥተን የስራ ሰዓት የለንም ሌት ተቀን ነው የምንሮጠው። እዚህ ያሉት አማካሪዎቻችንና ቻፕተርና በጎ ፈቃድ የምንላቸው ሌት ተቀን ነው የሚሮጡት። የእነሱ እዚህ ሆኖ መሮጥ እኛን እዛ እንደ ኢንጂን ሆኖ እያበረታን ያለው እና መለወጥ እንችላለን። የመጀመሪያውን ፕሮጀክት እስከምናወጣ ድረስ ትንሽ ጊዜ እንፈልግ ይሆናል። ፕሮሰሱን አሁን ይሄ የላይሰንስ ፍቃዱን ለማውጣት እሱን አሁን ጀምረናል። የሚቀጥለው ሳምንት ውስጥ በጋዜጣ ይታወጃል። እስከሚቀጥለው ሳምንት ድረስ ያልቃል። ከዛ ወዲህ ወደ ፕሮጀክት ስራው ነው የምንገባው እና ለውጥ ማምጣት እንችላለን። የተጀመረው ግን እውነት የተቀዛቀዘውን በአንድነት እንዲነሳልን እንፈልጋለን ሰውን።
ወይዘሮ ብርሃኔ፣ በእርግጥ ቅድም እርሶ ጠቃቅሰዋል በዋሽንግተን ዲሲ አካባቢ አምባሳደሩን ጨምሮ የኤምባሲው ሰራተኞች ኤምባሲው በአጠቃላይም እየተነቃነቁ መሆኑ ይታወቃል። እኔም በተገኘሁባቸው ብዙ መድረኮች ላይ እያነሱ ሲናገሩ ሰው እንዲያውቅ ሲያደርጉ አይቻለሁኝ። እስቲ በእርሶ በኩል ደግሞ ያለውን ንገሩኝ። መቼም እንደዚህ አይነቱ የዳያስፖራ ፈንድ የሰውን የልብ ትርታም ለመከታተል ለኢትዮጵያ መንግስትም አንድ መልካም መሳሪያ ይሆናል ብዬ አስባለሁና ምንድን ነው በዳያስፖራ ያለው ኢትዮጵያዊ ቅድም ከገለጹልኝ አጋጣሚ ሌላ እንዲታወቅለት የሚፈልገው ምንድን ነው? ሊያነሳሳው ይችላል ሊመልሰው ይችላል ብለው የሚያስቡት ነገር?
እንግዲህ ዋናው ሊመልሰው የሚችለው እህቴ እንዳለች አገር ቤት ያለውን ነገር መረዳት ነው፣ የህዝቡ ያለበትን ጉዳይ። ይሄ ዲያስፖራ ኢትዮጵያ ዲያስፖራ ትረስት ፈንድ ለእርዳታ የተቋቋመ የእምነት ድርጅት ነው እንጂ የፖለቲካ ጥያቄያችንን መልሱን የምናገኝበት እንዳልሆነ መረዳት እና ይሄን ትረስት ፈንድ ደግሞ ለመርዳት የስርዓቱ ደጋፊ መሆን የለብንም። የስርዓቱ ተቃዋሚ የሆነ ሰው የፖለቲካ ድርጅት ውስጥ ያለው የተለያየ እምነት ውስጥ ያለው እራሱ ለህዝቡ ይመለከተኛል ብሎ ማድረግ ያለበት እራስን የመስጠት ይሄን ድርጅት ከመንግስት ጋር ለይቶ ማየት ነው። እና ሰው መሆን ምንድን ነው የሚያስፈልገው? በጎ አድራጎት ለመስራት ምንድን ነው የሚያስፈልገው? ዲያስፖራው በተለያየ መንገድ በትግሉ የተለያዩ በጎ አድራጎት ውስጥ ሁሉም ድርጅት ውስጥ እስካሁንም ሲያዋጣ ነበረ፣ ከዚህም በፊትም ሲያዋጣ ነበረ፣ ለወደፊቱም ያዋጣል። ግን ይሄን ልዩ የሚያደርገው የሁላችንም ግዴታና የሁላችንም ሸክም መሆኑ ነው። ለምሳሌ እኔ ከኦሮሞ ማህበረሰብ ነው በብዛት የመጣሁትና የማገለግለው ኦሮሞ ኮሚኒቲ ነበር። እዛ ውስጥ የመጫናት ዑለማ፣ የኦሮሞ ዴቨሎፕመንት አሶሲሽን፣ የተለያዩ ልማት ማህበሮችን ታገለግል ነበር። ይሄኛውን ግን ስመጣ ወደ ኢዲቲኤፍ ስመጣ ከኦሮሞና ኦሮሚያ አልፌ መላው የኢትዮጵያ ማህበረሰብ ደሃው ማህበረሰብ ቤቱን ውስጥና ጓዳ መገባበት ዋናው መሳሪያ ይሆንልኛል በሚለው እንጂ ሳንታገልና ሳናዋጣ ቀርተን አይደለም። ይሄኛው ሁላችንም በፖለቲካው የማንገናኘው በእምነት ድርጅት ውስጥ ተለያይተን የተለያየ ቤተ እምነት የምንሄድ የተለያየ ኮሚኒቲ አሶሲሽን የምንሄድ ግን በየባለንበት ቦታ ግዴታችንን ስንወጣ የነበረ ከዛ ወጥተን ይሄን ለሀገራዊ ለትልቅ ዓላማ ሁላችንም የሚያመሳስል ሁላችንንም አንድ የሚያድረግ የደህንነት ምሰሶዎችንን የምናውቀው የባሌ ያለው ውሃ ያሌለው ገበሬና ጎጃም ያለው ውሃ ያሌለው ገበሬ ፍላጎቱ አንድ ነው። ይሄ ሁለቱም የኔ ህዝብ ናቸው የኔ ናቸው ብለን በአንድነት የምንገናኝበት ነው። ይሄ ኢትዮጵያ ዲያስፖራ ትረስት ፈንድ የምንሰጠውም ያንን በማሰብ ነው። ማወትና ማወቅ ያለባቸው የፖለቲካችንንም ጥለን የእምነታችን የሁሉንም ጥለን ይሄኛው ግን እንደ ሀገር የአንድ ያለንን የደህንነታችንን የጋራ ደህንነታችንን የምንዋጋበት የምንታገልበት የጋራ ድርጅታችን ነው ብለን መውሰድ አለብን። ያንን ነው ከዲያስፖራ እንዲረዳው የምፈልገው። ዲያስፖራም እንዲያውቅ የምፈልገው ይህንን ነው። አንድ የጋራ የደህንነታችን የሁላችንም መገለጫ ደህንነታችን ነው። አገራችንን ጥለን የመጣ ነው ፖለቲካ ይኖርበታል፣ ግን ዋናው ኢኮኖሚ ነው። ሁላችንንም አገር አስጥሎ ያመጣን በብዛት ያ እኛን አገር አስጥሎም ከምንወደው ቤተሰብ ከምንወደው አየር ከምንወደው ንፋስ ከዛ ከተራራችን ከወንዛችን ያወጣን ደግሞ አሁን የበለጠ ብሶበታል ደህንነቱ። ይሄን ደህንነት አንድ ላይ የምንዋጋበት አጀንዳ ነው የተሰጠን። ራይ ባለው ፕራይም ሚኒስተር ነው የተሰጠን። ይሄ ፕሮግራም ደግሞ ፕራይም ሚኒስተሩ ሲኖሩም ይቀጥላል፣ ፕራይም ሚኒስተሩ ሲወርዱም ይቀጥላል። ሌላ ሰውም ቢመጣ የኢትዮጵያ ደሃ ህዝብ እስካለ ድረስ የኢትዮጵያ ህዝብ ደህንነቷ እስኪቀረፍ ድረስ የሚቀጥል ፕሮጀክት ነው። ከመንግስት ተርም ጋር የሚገናኝ አይደለም። ይህን ማወቅ አለብን። በዚህ መሰረት ሁላችንም ግዴታችን የተጠየቅነው ትንሽ ነው፣ መነሻችን ነው፣ የመጀመሪያችን ነው። ይሄ ግን የወደፊቱ ከትውልድ ወደ ትውልድ የሚተላለፍ ስለሆነ ልጆቻችንም ደግሞ ለአገራቸው ከመጡበት ሀገር አረግ አልፈውበት የሚያገለግሉት የሚያሳድጉት ስለሆነ ይሄን ለይተን እንየው። ከዚህም በፊት ከምናደርገው የተለያዩ መዋጮ የተለያዩ እርዳታ የተለየ መሆኑን ቋሚ መሆኑን ዘላቂነት ያለው መሆኑን አውቀን ለሁሉም ጋር የሚደርስ መሆኑን አውቀን እንደ አንድ ሀገር እንድንቆምና እንደ አንድ ህዝብ ለደሃ ህዝባችን እንድንቆም የሚል ግንዛቤ እንዲኖር ነው ለዲያስፖራ የምፈልገው። አቶ ሰለሞን እርሱም እንዳነሱት በጣም ደስ የሚለው እዚህ አካባቢ ያሉት የኢትዮጵያ ኤምባሲ ከአምባሳደሩ ከቀድሞውም አዲስ የመጡትም አቶ ፍጹም አረጋም እንዲሁም የስራ ማህበሮቻቸው በሙሉ ከማዋጣት ጀምሮ ነው ምሳሌ መሆን የጀመሩት። እኛ ጥሪ ቻርተሩን አቋቁመን ጥሪ ስናቀርብላቸው ወዲያው ነው ማዋጣት የጀመሩት። በሄዱበት ሁሉ እንዲሳካ ካሉት አጀንዳ ውስጥ በተለይ አምባሳደር ፍጹም ደስ የሚለው ከሚያራምዱት አገራዊ አጀንዳዎች አንዱ የኢትዮጵያ ዲያስፖራ ትረስት ፈንድ እድገትና መሳካት ከአጀንዳቸው ውስጥ አንድ አድርጎ ነው ሁሌም የሚያቀርቡት እና ይሄ የሀገራዊ ጉዳይ ነው። አምባሳደር ፍጹምም ከሄደ ሌላ አምባሳደርም ከመጣ መቀጠል አለበት ያም አምባሳደር። ለምን ይሄ ከፖለቲካ ጋር የማይገናኝና የሁላችንም ችግር ስለሆነና ሁላችንም ደግሞ የችግራችን መንስኤውንና መርሱም እኛ መሆናችንን ተረድተን እንድንሰራበት ነው ማለት ነው።
እንግዲህ ሰሞኑንም እዚሁ ነው ያላችሁት። በተለያዩ አጋጣሚዎች በተለያዩ መድረኮችም እንደዚሁ እየተመላለስን እየሰራችሁ ያላችሁትንም ስራ ቆይታችሁንም ከህዝብ ጋር ለማስተዋወቅ ጥረት እናደርጋለን። ወይዘሮ ሀና አጥናፉ የኢትዮጵያ ዳያስፖራ ትረስት ፈንድ የህዝብ ግንኙነት ኃላፊ፣ እንደዚሁም ወይዘሮ ብርሃኔ ቤካ የኢዲቲኤፍ የዋሽንግተን ዲሲ እና የአካባቢው ቻፕተር ሰብሳቢ፣ እጅግ በጣም አድርጌ አመሰግናለሁ ሁለታችሁንም ለጊዜያችሁ። የጀመራችሁት እንቅስቃሴም የተሳካ እንዲሆን እመኛለሁ። ጤና ይስጥልኝ።
እኔም በዚህ አጋጣሚ አቶ ሰለሞን ከቪኦኤ ሁሌም ለትረስት ፈንዱ እድገትና መሳካት የሚያደርጉትን ድጋፍ በጣም አመሰግናለሁ።
እግዜር ይስጥልኝ።
ከልብ አመሰግናለሁ። መልካም ጊዜ።
ከነገ ሐምሌ 1 2011 ዓመተ ምህረት ጀምሮ ከተለመዱት የአጭር ሞገድ ስርጭቶቻችን በተጨማሪ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአሃዱ ራዲዮ ኤፍኤም 94.3 ላይ በቀጥታ ታገኙናላችሁ።
አሁን ወደ ተከታዩ ቅንብራችን እንዝለቅ። አዲስ አበባና ወንጀሎቿ።
አዲስ አበባ ውስጥ በጦር መሳሪያ ጭምር የታገዙ ከባድ የዝርፊያ ወንጀሎች ለዘጠኝ ወራት ሲፈጸሙ እንደነበርና ወንጀሉን ከከተማይቱ ለማጥፋትም የተቀናጀ ሥራ እያከናወን እንደሚገኝ የከተማይቱ ፖሊስ ኮሚሽን ገልጿል። በ24 ቡድን ተደራጅተው ከፍተኛ ዝርፊያ ሲፈጽሙ ነበር የተባሉ 129 ተከሳሾች በቁጥጥር ስር ከዋሉ በኋላ ከባድ ተብለው የተጠሩት የወንጀል አድራጎቶች መቀነሳቸውን የኮሚሽኑ የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ቀደም ሲል ለአሜሪካ ድምፅ ተናግረዋል። ሕጋዊ ሰሌዳ የሌላቸው፣ ሰሌዳቸው የማይታይና ባልተመዘገቡ ወይም ንብረትነታቸው የማን እንደሆነ በማይታወቅ ሞተር ብስክሌቶች ታግዞ የሚፈጸም ቅሚያን ለማቆም አዲስ መመሪያ መውጣቱንም ኃላፊው ገልጸዋል። ጽዮን ግርማ ዝርዝር አላት።
በተለያየ መንገድ በሚፈጸሙ የዘረፋ ወንጀሎች ምክንያት አዲስ አበባ ለነዋሪዎቿ የስጋት ከተማ ሆናለች የሚለው መነገር ከጀመረ ወራት ተቆጥረዋል። መሳሪያ የታጠቁና የተደራጁ ቡድኖች ዘረፋን ይፈጽማሉ፣ ጨለማን ተገን አድርገው አደጋ ያደርሳሉ፣ በሞተር ሳይክል ሆነው ቅሚያን ይፈጽማሉ። በአጠቃላይ ከቀደመው ጊዜ ለየት ያለ ዘረፋ ተበራክቷልና ተጠንቀቁ የሚሉ የእርስ በርስ ማሳሰቢያዎች ሰዎች ሲሰጣጡ ቆይተዋል። የተባበሩት መንግስታት ድርጅት ጽህፈት ቤትና የአፍሪካ ህብረት የጸጥታና ደህንነት አገልግሎት ዘርፍ በተለያየ ጊዜ ለሰራተኞቻቸው ባሰራጯቸው ማሳሰቢያም ጥንቃቄን ማድረግ እንደሚያስፈልግ መክረዋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ወንጀሉን ከከተማው ለማጥፋት ጠንክረው እየሰሩ መሆኑን ገልጸው የሚነገረው ከሚፈጸመው በላይ የተጋነነ ነው ይሉታል።
የተለያዩ ማህበራዊ ሚዲያዎችና የግል ሚዲያዎችን በስራዊ መልኩ ያው አዲስ አበባ ላይ እዚህ ችግር አለ፣ ዲፕሎማቶች፣ የውጭ ሀገር ዜጎች መንቀሳቀስ ሁሉ አይችሉም ወዘተ የሚሉ እጅግ በጣም የተጋነኑና ሰውን ወደ ስጋት ውስጥ የሚከቱ ነገሮችን ሲያቀርቡ እንደነበረ እኛም እናውቃለን። ይህ ስር ከተማ ላይ ወንጀል የለም፣ ምንም አይነት ወንጀል የወደበት ከተማ ነው ጊዜ ለማለት አይደለም። እኛ ጋር ብቻ አዲስ አበባ ብቻ አይደለም፣ እናንተ ባላችሁበት የአሜሪካን ሌሎች ቦታዎችም ወንጀል አለ። ግን እኛ ጋር በተለየ መልኩ በተለይ ከለውጡ ወደዚህ በኩል የተለያዩ ሶሻል ሚዲያዎች፣ አክቲቪስቶች፣ ሌሎችን ትንሿን ነገር አጋኖ በማቅረብ እና ሰው ስጋት ውስጥ እንዲገባ በማድረግ የሚደረገው ነገር ነው። በጣም የሚገነነው ለምሳሌ ባለፉት 9 ወራት የዚህ የሩብ ዓመቱን ገምግመን የመጨረሻ ውጤት አልደረስንም ማለት ግምገማ ሪፖርት አላወጣንም እንጂ ለህብረተሰቡ ስጋት ናቸው የሚባሉ 10 ከባድ ወንጀሎች አሉ።
10 የተለያዩ ወንጀሎችን ለይተናል ብለዋል። በአዲስ አበባ ከተማ ውስጥ የሚፈጸሙት እስቲ ይንገሩኝ በዝርዝር ምንድን ናቸው?
አንዱ ከባድ ወንጀል ናቸው ብለን የለየናቸው በፖሊስ ቋንቋ እንግዲህ ከባድ ናቸው፣ ቀላል ናቸው የሚባሉ ወንጀሎች አሉ። ከባድ ናቸው የሚባሉት አንደኛው በጦር መሳሪያ የተደገፈ ዘረፋ ነው። ሁለተኛው የመኪና ስርቆት ነው። ሶስተኛው የመኪና እቃ ስርቆት ነው። አራተኛው ነፍስ ግድያ ነው። እንደዚሁም ለመግደል ሙከራ፣ ሌብነት፣ ሲ ስርቆት እና ወዘተምሩ 10 ይመራሉ። እነዚህ 10 ወንጀሎች ልዩ ትኩረት አድርገን የምንሰራቸው ናቸው። ለአንድ ባላት ገንዘብ ላለው ሰው መኪናው ትልቅ ንብረት እንደሆነ ሁሉ ገንዘብ የሌለው ደግሞ የዕለት ምስቱን አግኝቶ የሚኖር ሰው አንድ ተንቀሳቃሽ ሞባይል ይዞ መንቀሳቀስ ያቺ ከፊት ብትወሰድበት ሁሉ ከባድ ነው። ለሱም ልጅ ትኩረት አድርገን ነው መንቀሳቀስ አለብን ብለን የምንሰራ ሰው ናቸው። እነዚህ ናቸው ስል ለገለሱ ከባድ ናቸው ብለን ያልናቸው። ለእነሱም ከባድ ነው፣ ስርቆትም ከባድ ነው፣ ጥሩ መስተላለፋም ከባድ ነው። ምን ከባድ የሚባሉት ልጅ ትኩረትን የሚሰራቸው አስር ከባድ ወንጀሎች እነዚህ ናቸው።
እነዚህ በጦር መሳሪያ ጭምር የታገዙ ዘረፋን ጨምሮ ትኩረት ሰጥተን እየሰራንባቸው ናቸው ያሏቸው አስር ወንጀሎች አዲስ አበባ ውስጥ ተፈጽመዋል።
አዎ፣ ከባድ ወንጀሎቹ አዲስ አበባ ውስጥ በተለይ ካለፉት 9 ወራት ብቻ በ24 ቡድንና 129 ተከሳሾች ላይ ምርመራ ጣርተን ከነዚያ መካከል 49 የሚሆኑት እስከ ፌደራል ማረሚያ ቤት የወጡ መሆናቸውን እነሱም ለይተን ተመልሶ ማረሚያ ቤት እንዲገቡ ነው ያደረግነው። በመሆኑም እነዚህ 24 ቡድንና 129 ተከሳሾች በጦር መሳሪያ ዘረፋ በመኪና ስርቆት የታወቁ ሆኖ በቡድን ሆኖ ነው ሲንቀሳቀሱ ነበሩትና እነሱን ከያዝም በኋላ በተለይ የጦር መሳሪያ ዘረፋ፣ የመኪና ስርቆትና እነዚህ ከባድ ወንጀል ሳሉት እጅጉን ቀንሷል። ከምናጣረው መካከል አንዱ ስርቆት ነው፣ ሁለተኛው ሌብነት ነው፣ ሶስተኛው እንደዚህ ቅሚያ ነው። እነዚህ ሶስት ወንጀሎች በአንጻራዊነት የመጨመር አዝማሚያ ነው የታየው። ሌሎች ወንጀሎች ወደ 7 የሚሆኑ ከባድ ወንጀሎች በቁጥር 525 ወይም አጠቃላይ ከነበረው ከባድ ወንጀሎች 19% ቀንሶ ነው የተገኘው። እና እውነት ለመናገር ከተማው ሰላማዊ አይደለም፣ ወንጀል አለ፣ ስጋት የሚለው ነገር ከግምት ውጭ በእኛ እይታ በጸጥታ ኃይሉ ግምገማ እንደዚህ ለህዝብ አስጊ ናቸው የሚባል ወንጀል ድርጊት ለውጭ ተቋማት፣ ለዲፕሎማቶች፣ ለእንቅስቃሴ ጭምር አስጊ ናቸው የሚባል ከባድ ወንጀል እንደሌለ 100% ለማረጋገጥ ይፈልጋል። ለምሳሌ በጦር መሳሪያ የተደገፈ ዘረፋ ወደ 54 ነው የተፈጸመው። አጠቃላይ ከነበረው ከባድ ወንጀሎች 0.93% ነው። ባለፈው 9 ወር ያለው ነው የምናገረው። ከ9 ወር እዚህ ያለው የሶስት ወሩን አልገነዘምንም፣ ግን የዚህ ወቅት መረጃ አለ። ከ9 ወር ወደዚህ በሶስት ወሩ በጦር መሳሪያ የተደገፈ ዘረፋ እነዚህ 24 ቡድንና 129 ተከሳሾችን ከያዝን ቀን ጀምሮ ከባድ ወንጀል ቁምግነት የጦር መሳሪያ ዘረፋው ማለት ነው።
እንግዲህ አሁን የጠቀሱት በጦር መሳሪያ የታገዘ ዘረፋ መቀነሱን ነው። በሞተር ሳይክል የሚደረገው ዘረፋ የትኛው ውስጥ የትኛው ቦታ ነው የምትመድቡት? እንግዲህ ማለቴ አሁን የአዲስ አበባ ከተማ አስተዳደር እነዚህ የሞተር ሳይክሎች እንዲታገዱ ትዕዛዝ ተሰጥቷል እና የትኛው ውስጥ ነው የምትመድቧቸው?
ባለፉት 9 ወራት በሞተር ብስክሌት ተለግፎ የተፈጸሙ የነበሩ ወንጀሎች ለምሳሌ ቅሚያ፣ ሌብነት፣ የመኪና እቃ ስርቆት 3 ወንጀሎች 56 ወንጀል ነው ባለፈው 9 ወራት የተፈጸመው በሞተር ብስክሌት የተደገፈ። ይሄ በሞተር ብስክሌት የተደገፈው እኛ የሚፈጽሙት ቀምቶ ይሮጣሉ፣ ለመያዝም ያስቸግራሉ፣ በጠባብ መንገድ ተሸልፍልከው ነው የሚያልቁት። ያንን ወንጀል የሚፈጽሙ ናቸው። ለምሳሌ እነዚያ ያድርጉ እንጂ በተለይ በህብረተሰብ ብቻ በፖሊስ ብርቱ ክትትል ቀምቶ ሲሄዱ ህዝብ እጅ ከፍንጅ የሚይዛቸው ከነ ሞተር ብስክሌቱ ከነ ተጠርጣሪ ብዙ እርቆ ሳይሄድ ተያዙት ከነ ገንዘቡ ጭምር ህዝብ እጅ ከፍንጅ የሚይዛቸው በጣም በርካታ ናቸው። በመሆኑም በእነሱ ላይ ተፈረገ ያለው እኛና እርቆት ብቻ አይደለም፣ ህገወጥ ትራንስፖርት ላይ በመሰማራት መንጃ ፈቃድ ሳይኖራቸው መንቀሳቀስ፣ ሀሰተኛ መንጃ ፈቃድ ሆነ ያለ ይዞ መንቀሳቀስ፣ እንደዚሁም ተሄዶ የማይታይ ታርጋ ለጥፎ የመንቀሳቀስ ትራንስፖርት ጭምር የመስጠት ሁኔታ ስለነበረ የከተማ አስተዳደሩ በተለይ የህብረተሰቡ ሰላምና ደህንነትን የመጠበቅ ካለው ኃላፊነት አንጻር በእነዚህ ላይ ትኩረት አድርገን ብንሰራ የህዝቡ ስጋት ሊቀንስ ይችላል፣ እነሱም ወደ ህጋዊ መስመር ሊመለሱ ይችላሉ የሚለውን ከከተማ አስተዳደሩ ጋር ሆነን ከሌሎች ጸጥታ አካላት ጋር ሆነን አጥንተን ጭምር በአብዛኛው በእነዚህ ነው የሚፈጸመው እና እነዚህ አንደኛ በህዝቡ ላይ ወንጀል ድርጊት ከመፈጸሙ ባሻገር የሚሰሩት ስራ በሙሉ ህገወጥ ስለሆነ ህጋዊ መስመር መያዝ አለባቸው የሚል ድምዳሜ ላይ በመደረሱ ነው እገዳ የተጣለው ማለት ነው።
ስለዚህ አሁን እንደ ገለጹልኝ ከባድ ወንጀሎች ብላችሁ ከለያችኋቸው ውስጥ ለምሳሌ በጦር መሳሪያ በመታገዝ በተደረገ ዝርፊያ ወደ 54 ወንጀል ተፈጽመዋል ብለውኛል። አሁንም በሞተር ሳይክል እንደዚሁ 56 ዝርፊያዎች ተፈጽመዋል ብለዋል። በተጨማሪም እንግዲህ እንደዚሁ በተለያየ 10 የወንጀል ድርጊቶች ውስጥ አዲስ አበባ ላይ ወንጀሎቹ ተፈጽመዋል ብለዋል እና ታዲያ እነዚህ ወንጀሎች ከተፈጸሙ የማህበራዊ ሚዲያና የሀገር ውስጥ መገናኛ ብዙኃን አጋነውታል ያሉት ምንድን ነው? ይሄንን ከተፈጸመ ምኑ ነው ተጋነን የተባለው?
ጥሩ
ጥሩ ነው፣ በጣም ጥሩ ነው። እንዴት አጋሚ ነው መሰለሽ፣ ለምሳሌ ባለፈው June 8, 2019 በሁለት ከተማ አውራሪስ ሆቴል አካባቢ አብሲኒያ ባንክ ተዘረፈ ተብሎ በማህበራዊ ሚዲያ ሲተጋነ የተወራው ባንክ አይደለም የተዘረፈው። አንዲት ግለሰብ ከባንክ ገንዘብ አውጥተው መንገድ ላይ እየሄዱ እያለ 405,000 ብር ይዘው ከእሷ ጋር አብሮ የነበረ ሰው ገንዘቡን በፌስታል ይዞ ሲወጡ መንገድ ላይ በሞተር የሚሄዱ ሰዎቹ ለመቀማት ታገሉ። ከዚያ ውስጥ 100,000 ብሩን ይዞ አመለጠ። ሞተር ብስክሌቱና 305,000 ብሩን በህብረተሰቡና በጸጥታ ኃይሉ ንብሩ እጅ ከፍንጅ ተይዞ ምርመራ እየተጣራ ነው። ያንን ቀጥታ ሶሻል ሚዲያው ባንክ ቤት ተዘረፈ ተብሎ ነው ተሰራጨው። ይሄ ከነጋኔንም በላይ እጅግ ነጋኔ ነው። ባንክ ቤት አልተዘረፈም ብለን እነሱን ነግረናቸው እነሱን አስተካካይ እናደርጋለን ሳስብ ነው ያሉት። እና ሌሎችም እንደዚህ በጣም ህዝቡን ምሳሌ ተናገርኩ እንጂ በጣም በርካታ የሆኑ ድብቀ ስሉ ተደረ ብሎ የሚያቀርቧቸው የሆነ ቅንጣት ሲሰት ሲያገኙ ሲደትም በማጉላት ጥሩ የሚሰሩ ነገሮችን የማይናገሩ ሚራሱ ከመበራከት ጋር በተያያዘ ያው አንዱ ተጋኖ ተወራ ያልኩት ይሄን ነው። ለምሳሌ ጦር መሳሪያ ዘረፋ ቆሟል የሚለው ነገር መናገር ችሎን ነበረ፣ ግን ያንን መናገር አልፈለጉም። እኛ ጦር መሳሪያ ዘረፋ ቆሟል ነው በቃ 100% አቁመናል። ምናልባት እነዚህ ደድነትን ስርቆትንም በጥሩ መልኩ ለመቀነስ እየሰራን ነው። ቀን ከሌሊት ሰርተን እየሰራ ነው። ከስራስምር በጋራ ሆነን ያንን ከማጉላት ይለት አንዷን ነገር ይዞ ቀጥታ ባንክ ተዘረፈ የሚለው ህዝቡ ባንክ ላይ እምነት እንዳይኖር፣ ከተማ ላይ ከፍተኛ የሆነ ለድነት ዘረፋ እንዳለ፣ ሰው መንቀሳቀስ እንዳልቻለ ተደርጎ ልናየው አንዷች የምትነገረው ነገር ኋላ ያለው ነገር በዝርዝር በጥቀት የመግለጹ ነገር ስለሌለ ነው ተጋኗል የሚለው።
ስለዚህ ኮማንደር ፋሲካ ሀሳቦትን በአጭሩ ለማስቀመጥ ዘረፋው አለ ግን በሂደት እየቀነሰ ነው እያሉ ያሉት?
አለ ሳይሆን ነበረ፣ አሁን ግን ከ100% ያልተናነሰ ቀንሷል። አሁን እንደውም መቀነስ አይደለም ዶር ሰብራ ስርቆትንም ለማቆም እየሰራን ነው። ለምሳሌ ባለፈው ወር ላይ ከህዝብ ጋር በአስሩ ክፍለ ከተማ ላይ ለሁሉም ቀጠና ላይ ጭምር ከህዝብ ጋር ውይይት አድርገናል። ህዝብ ጋር ባደረግነው ውይይት ህዝቡ ሲያነሳ የነበረው አላገዝናችሁም፣ አልደገፍናችሁም ከእናንተ ጋር ከአሁን በኋላ አብረን በጋራ እንሰራለን፣ ከጎናችሁ እንሆናለን፣ በአካባቢያችንም ወንጀል እንዳይፈጸም እናንተ ከሚሰሩት ስራ በማገዝ እኛ ከጎናችሁ ሆነን በደንብ እንሰራለን የሚል ሲገልጽ ነው ነበረው። እና እነዚህ ነገሮች ቢጎኑ ኖሮ ህዝቡ ጋር ወይ እኛ ቢነዙ ሰዎች ጥሩ ነገርን ጭምር በማውራት በደንብ አድርጎ ቢያወሩ ስጋት እንዳልሆነ ከተማ ላይ ሰው መግባት እንደፈለገ እንደሚችል ይህትን ቀንም ማንም ሰው እንደፈለገ ማንቀሳቀስ እንደሚችል ሰው ያንን ይረዳ ነበረ። እና ሰው በሰው ላይ ግንዛቤ በመፍጠሩ ሜዳ ላይ ሚዲያው አልሰራም የምለው ይሄ ነው። ወንጀል እየቀነሰ ነው፣ ጋር በመለጠም ለመቀነስም እየሰራን ነው።
ሞተር ሳይክል ሙሉ ለሙሉ እስከ ሰኔ መጨረሻ ይመስለኛል እንግዲህ የተሰጠው መመሪያ ልክ ነኝ እስከ ሰኔ እና እሱ ላይ አስተያየት የሚሰጡ ሰዎች አሉ። ምክንያቱም ፈቃድ አውጥተው ሞተር ሳይክል ገዝተው የሚንቀሳቀሱ ሰዎች በሕግም ሰዎች የመንቀሳቀስ መብታቸው የተከበረ ሊሆን ይገባ ነበረ። መንግስት ሕግን ማስከበር የሚገባው በሕገ መንግስት ማዕቀፍ ስር ነው። ለምሳሌ በኢትዮጵያ ሕገ መንግስት አንቀጽ 41 የኢኮኖሚ የማህበራዊና የባህል መብቶች በሚለው ርዕስ ስር የተጠቀሰው በቁጥር 1 የተጠቀሰው ማንኛውም ኢትዮጵያዊ በሀገር ውስጥ በማንኛውም የኢኮኖሚ እንቅስቃሴ መሰማራትና ለመተዳደሪያው የመረጠውን ስራ የመስራት መብት አለው። ሁሉም ኢትዮጵያዊ መተዳደሪያውን፣ ስራውን፣ ሙያውን የመምረጥ መብት አለው ይላል እና እንዲህ ያለ ውሳኔ ከህገ መንግስቱ ጋር አይጻረርም ወይ አይጥስም ወይ?
እንግዲህ አልተለመደም ኢትዮጵያ ውስጥ በተለይ በሞተር ብስክሌት የተደገፈ ልዩነትና እኛ የተለመደ ነገር አይደለም። ምናልባት ከሌሎች አካባቢዎች መጥፎ የሆኑ ድርጊቶች ናቸው የሚል ነው እኛ ያለን ድምዳሜ። ከተማ ላይም እንደዚሁ በሞተር ብስክሌት ያው ጊዜ ሞተር ብስክሌት ላይ ትራንስፖርት የመስጠቱ ነገር ከነበረ አላቅም። ነገር ግን ያሁኑ ፖሊስ ቤት ብዙ ስለቆየሁኝ አሁን አዲስ የመጡ ናቸው ሞተር ብስክሌት መንቀሳቀሱ። በዛ ደግሞ አመቺ የሆነ መንገድም የለም ለነገሩ። አሁን ያለው ከተማ ላይ ያለው የመንገድ ሁኔታ ይታወቃል። ከተማ ላይ ያለው የተሽከርካሪ ብዛት እንደዚህ ይታወቃል። ሞተር ብስክሌቶች አሁን በአዲሱ ያመጡትን የወንጀል አፈጻጸም ስልታቸውን በመጠቀም በተለይ ዜጎች ስልክ እያወሩ ሲሄዱ መንገድ ላይ እየነጠቁ በማምለጥ እንደዚሁም በህገወጥ ጭምር ትራንስፖርት ላይ ጭምር በመሰማራት ህገወጥ ተግባር ነው በስፋት ስሮ ነበሩት። ለምሳሌ ባለፈው ጥር 15,700 ሞተር ብስክሌቶች በህገ ተግባር ላይ የተሰማሩት ላይ እርምጃ ወስደናል። ከወንጀሉ ውጭ ማለት ነው፣ በደል መተላለፍ ላይ የተገኙት ናቸው የተከሰሱት። ምናልባት እነዚህ ድርጅቶች ሊሆን ይችላል። ከ15 በላይ ሞተር ብስክሌቶች ከተማ ላይ እንዳሉ ነው ያለን መረጃ። ምናልባት አንድ ሰው የመንቀሳቀስ መብት አለው ስንል የሌሎችን የመንቀሳቀስ መብትን የሚገድብ ከሆነ የዚያ ሰውዬ መንቀሳቀስ መብቱ ከተገደበ እንግዲህ በዛኛው ሰውዬ ደግሞ እንዴት ይፈቀዳል የሚለው ነገር ያው መብቶች የሶሻል መብት፣ የመንቀሳቀስ መብት፣ ሌሎች መብቶችም መብት ሲከበር ነው ይዘው መብት የሚከበረው እና እኔም እንደፈለገ እየጠማ ይዝድ ዙሮ ደግሞ እንደፈለገ ይንቀሳቀስ የሚል አይቶ ህግም ያለ አይመስለኝም ቤትም ዓለም ላይ እናም እንግዲህ ከተማ አስተዳደሩም ከፌደራል ፖሊስንም ከኦሮሚያ ፖሊስን ኦሮሚያ አስተዳደርን አዲስ አበባ ፖሊስንም በጋራ ሆነው ጥናት አድርገን ይህን ውሳኔ ከተማ አስተዳደሩ ነው ያስተላለፈው። ምናልባት የዚህ ያስተላልፎ መንቀሳቀስ የሚችሉ ለምሳሌ ፖስታ የሚያመላልሱ ድርጅቶችና ተቋማት ሞተር ያላቸው እንደ አዲስ ተመዝግበው ሌሎችም በስራ ምክንያት እንደዚህ የተቋማት የቢሮ እንቅስቃሴ የሚያደርጉት መንቀሳቀስ ይችላሉ። አሁን አብዛኛው ሞተሮች እዚህ ከተማ ላይ ያሉት ከተለያዩ አካባቢ የመጡ የአዲስ አበባ ታርጋ ሳይሆን ከተለያዩ የክልል ታርጋ የለጠፉ ናቸው ጭምር እዚህ የሚንቀሳቀሱት እና እነሱም በራሱ መልክ መያዝ ያለባቸው ያ ማይን ከሆነ በጥቅነቱ ህገወጥነቱ የሚሰፋ ከሆነ እንግዲህ እነዛ መብት ነው ብሎ የሚያነሱ ሰዎችም በኋላ ደግሞ በመንግስት ላይ መንግስት ያግባቡ የህብረተሰቡን ሰላምን ደህንነትን መቆጣጠር አልቻለም ብሎ ምን ጥያቄም እንደሚነሱ እርግጠኛ ነኝ። ስለዚህ የመንግስት እና የከተማ አስተዳደሩ የመጀመሪያው ተልዕኮ የህብረተሰቡን ሰላም እና ደህንነትን ማረጋገጥ ስለሆነ ያን ደግሞ ማረጋገጥ አንድ መቶ ናቸው የሚላቸው ነገሮች ሁሉ መውሰዱ ምንም አይነት ጊዜ የሚሰጡ አይደለም እና በዛ ነው እርምጃ ለመውሰድ የተገደደው። ሀሳብ ያቀርቡ ሰዎች ሀሳብ ማቅረብ ይችላሉ። መቼም ደግሞ በዛ መጠን እንዲያቀርቡ የተሻለ ነው። ምን መሆን አለበት የሚለውንም ጭምር መቶ ቢያቀርቡ ጥሩ ነው። ፍጹም አይደለም እንግዲህ አንዱ የወጣው ነገር ፍጹም አይደለም። ሁሉ ጊዜ የሆነ ክፍተቶችና ስስ ይጠፋሉ ተብሎ አይገመትም እና ካለ ያው በስራ እየታየ መስተካከያ ያደረገ የሚሄድ ነው እንጂ ፍጹም የሆነ የወይ ቁራን አይደለም፣ የእግዚአብሔር ቃል አይደለም እኮ የወጣው። ደንብም መመሪያም በጊዜ ሂደት እየታየ መጥፎ ደንቡ የሚጎላ ከሆነ የሚስተካከል ነው የሚሆነው የሚለው ነገር ያል ጥሩ ነው። ያ
አሁን የጠቀሱልኝ 15,000 በአጠቃላይ ያሉት ሞተሮች የተመዘገቡ ናቸው ያልተመዘገቡ ናቸው?
እንግዲህ ያው እሱ በመጠራት ሂደት ነው የሚገኙ 15,000 በላይ ሞተሮች ናቸው ከተማ ላይ ይንቀሳቀሳሉ ተብሎ ጊዜያዊ ሪፖርት የሚያሳየው። እነዚህ 15,000 የተመዘገቡ ናቸው ያልተመዘገቡ ናቸው። ለምሳሌ አንዳንድ ሞተር ብስክሌቶቹ አዲስ አበባ ላይ የተለያዩ ክልል ታርጋ የለጠፉ ናቸው። እነዚያ ክልል ታርጋዎቹ ለምሳሌ 5 ዲጂት ያላቸው ናቸው። 5 ዲጂት ደግሞ ክልሎቹ እኛ አልሰጠንም አናውቅም የሚል ነው የሚያቀርቡት። እንግዲህ በታርጋ ላይ ትክክለኛውን ማወቅ ባለመቻላችን እንግዲህ የሻንሲ ቁጥሩንና መቼው እንደገባ የት እንደገባ በማስም እንደገባ የማጣራት ስራ ያው እየተሰራ ነው ያለው ከስራ ድንገት ትራንስፖርት ጋር በጋራ በመሆን እንግዲህ መጨረሻ ላይ ከታወቀ በኋላ ህገወጥ ነው ምን ያህል ነው ህገወጥ የገባው ምን ያህል ነው ህጋዊ በሆነ መልኩ በማስም ነው የተመዘገበው የምለው ነገር በሂደት ተጣርቶ ለህዝብ ይፋ የምናደርግ ነው የምንሆነው።
በጣም አመሰግናለሁ ኮማንደር ፋሲካ ለሰጡን ማብራሪያ። እግዜር ይስጥልን።
እግዚአብሔር ሲሆን እንግዲህ በዚሁ መልኩ በደንብ አድርገሽ እንደ ቤትሽ ነው መቁጠር አለብሽ። እንደዚህ አልነበረም ያልሽ አሁን ከአሁን በኋላ በደንብ በቃ ከተማ ላይ ያለው ነገር ሁሉንም ነገር ምንም አይነት አንደብቅ መረጃው በየጊዜው ይሰጣለን።
አመሰግናለሁ ኮማንደር ፋሲካ።
አመሰግናለሁ።
እሺ።
አመሰግናለሁ ጽዮን ለዘገባሽ።
ለዛሬ ጊዜው በማብቃቱ እዚህ ላይ እናቆምና እስከ ማጠቃለያው ሙዚቃ ህይወቴ ቴዲ አፍሮ
ሙዚቃ የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
እኔም ሰለሞን አባተነን መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና ደሩ።
በደህና ደሩ።